Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው ጋቢና የኢትዮጵያ መንግስትን የውጭ ጉዳይ ፖሊሲ እንቃኛለን። የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ የመሩት ልዑካን ቡድን ከትራምፕ አስተዳደር ባለስልጣናት ጋር ውይይት አካሂዷል።
4000 በላይ የኢትዮጵያ ሰላም አስከባሪ ኃይል ሶማሊያ ውስጥ አለና ያ ሰላም አስከባሪ ኃይል ይወጣል ይገባል፣ ከዛ የዘለለ እንቅስቃሴ የለውም።
የውጭ ጉዳይ መስሪያ ቤቱ ቃል አቀባይ አቶ መለስ አለም በስቱዲዮአችን ተገኝተው ማብራሪያ ሰጥተውናል። በርካታ የአፍሪካ የውጭ ጉዳይ ሚኒስትሮች ስለተገኙበት ጉባኤ አነጋግረናቸዋል።
ዛሬ የዓለም ሕፃናት ቀን ነው። በዓሉ በአዲስ አበባ ሲከበር ሕፃናትና አዳጊዎች ጉዳያችን ያሉት በአንደበታቸው የገለጹትን እንስማ።
ሕፃናት ጎዳና ላይ ወጥቶ የሚደርስባቸውን ችግሮች ሙሉ ለሙሉ ማሳየት፣
በኢኮኖሚ የሚሆን በሌላም ነገር በጣም ያደጉ ሀገራትን ተሞክሮች ብንወስድ እነሱ ሀገር ጉዲፈቻ፣ የሀገር ውስጥ ጉዲፈቻ፣ የአደራ ቤተሰብ እና ሌሎች አማራጭ ነገሮችን ይጠቀማሉ። ለምን ኢትዮጵያ ውስጥ ይሄ ነገር ለምን አይመጣም?
የሕፃናት መብት ጥበቃ ዙሪያ በኢትዮጵያ የተያዙ ጥረቶችና የሚታዩ ችግሮች እንዲያብራሩልን የማህበረሰብ ጥናት ባለሙያውን ዶክተር የራስ ወርቅ አድማሱን በጋቢና አሳፍረናል።
እናያለን እኮ በየቤቱ ማንኛውም አይነት ልጆች ህጋዊ በሆነ መንገድ እኮ ቀጠራ የለም የቤት ሰራተኛ። ስለዚህ ህግ አያውቃቸውም።
በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን አድርሱን። ካሁን ጀምሮ መቀበል እንጀምራለን። እኛም ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
የዚምባብዌ ጦር ኃይል ታንኮችን ወደ ሐራሬ ልኮ ሲያበቃ ፕሬዚዳንቱን ሮበርት ሙጋቤን በቁም እስር ላይ ሲያውል አገሪቱን ለረጅም ጊዜ በመሩት በዚሁ ፕሬዚዳንት ላይ የተነሳው ህዝባዊ ቁጣ በቶሎ መፍትሄ ያገኛል በሚል እሳቤ እንደነበር አይዘነጋም። ዳሩ ግን ዛሬ ሁኔታው እንደታሰበው አልሄደም። ፓርላማው ነገ ማክሰኞ ኢምፒች ለማድረግ ማለትም ከስልጣን አውርዶ ክስ የመመስረት ሂደቱን እንደሚጀምር ቢያስፈራራ፣ ሙጋቤ ግን አልወርድም ብለው ቤተ መንግስታቸው ውስጥ ቁጭ ብለዋል። ፕሬዚዳንቱ ስልጣን ላይ ሳሉ ያለመከሰስ መብት ስላላቸው አስቀድሞ ከስልጣን ማውረድ አስፈልጓል። ከዚያ ክስ ይቀጥላል። ኢምፒችመንት ማለት ይሄ ነው ተብሏል።
ከዚሁ ከዚምባብዌ ሳንወጣ የዚምባብዌው ፕሬዚዳንት ሮበርት ሙጋቤ ከስልጣን እንዲወርዱ ተደርጎ ክስ እንደሚመሰረትባቸውም ተገልጿል። በቁም እስር ላይ የሚገኙት ፕሬዚዳንቱ በሀገሪቱ የሰዓት አቆጣጠር እስከ ዛሬ ሰኞ እኩለ ቀን ድረስ በፈቃዳቸው ከስልጣን እንዲወርዱ ነበር የተሰጣቸው የጊዜ ገደብ። ዳሩ ግን ትላንት እሁድ በቴሌቪዥን ባሰሙት ንግግር ስልጣን የመልቀቅ ሀሳቡም እንደሌላቸው ገልጸዋል። የተሰጣቸውን የጊዜ ገደብ ካላከበሩ ኢምፒች እንደሚደረጉ ማለትም ከስልጣን ወርደው ክስ እንደሚመሰረትባቸው ቀደም ብሎ በተገለጸው መሰረት ያ ሂደት እንደሚቀጥልም ታውቋል።
የኩርዶች ውሳኔ ህዝብ ህገ መንግስታዊ አለመሆኑን ከፍተኛው የኢራቅ ፍርድ ቤት ዛሬ ሰኞ ወሰነ። በውሳኔ ህዝቡ ከተሳተፉት መካከል ብዙሃኑ ነጻነትን ደግፈዋል ተብሎ የተመዘገበው ድምፅም ውድቅ እንዲሆንና የተሻረ መሆኑን ነው ፍርድ ቤቱ የበየነው። የውሳኔ ህዝቡ ውጤት ህገ ወጥ መሆኑንም የኢራቅ ማዕከላዊ መንግስት ደጋግሞ ያስታወቀ ሲሆን ማንኛውም ክልል የመገንጠል መብት እንደሌለው ፍርድ ቤቱ ባለፈው ሳምንት ወስኖ እንደነበረ ይታወቃል። የኩርድ ባለስልጣናትም ቀደም ሲል የተላለፈውን ውሳኔ አክብረው ልዩነቶቹን ለማቅለል በሁለቱ መካከል ድርድር ሊጀመር እንደሚችል ጠቃሚ ውሳኔ ነው ማለታቸው ተገልጿል።
በመጨረሻም የኢንዶኔዥያ ጸረ ሙስና መስሪያ ቤት የሀገሪቱ ፓርላማ አፈ ጉባኤ 170 ሚሊዮን ስጦታ ተቀብለዋል በሚል በቁጥጥር ስር አውሏቸዋል። እስቴያ ኖቫንቶ ትላንት ማታ ነው ወደ ወህኒ የተላኩት። አንድ የጸረ ሙስና መስሪያ ቤቱ ቃል አቀባይ እንደገለጸው አፈ ጉባኤና ቫንቶ ጥያቄ የቀረበው ለ20 ቀን በስር ይቆያሉ ይላል። አፈጉባኤው በሰጡት ቃል ግን ምንም ጥፋት እንዳልፈጸሙን የተናገሩት ባለስልጣን በበኩላቸው ናቫስቶ የመንግስት ገንዘብ የመነተፉት አዲስ የመታወቂያ ወረቀት ለማዘጋጀት ከተሰየመ ቡድን መካከል ሆነው በሚሰሩበት ጊዜ መሆኑን አመልክተዋል። ቤታቸው አልተገኙም ነበር እንጂ እንዲያውም ፖሊስ ባለፈው ሳምንት ሊያስራቸው ነበር ያቀደው ይላል። ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የካቢና ዝግጅቶች ልምራችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ቀዳሚው ዘገባ በዩናይትድ ስቴትስና ኢትዮጵያ የውጭ ግንኙነት ላይ ያተኩራል። በጸጥታና ደህንነት ይዞታ የዩናይትድ ስቴትስ አይነተኛ አጋር የሆነችው ኢትዮጵያ በሰብአዊ መብት ይዞታ ትተቻለች። ኢትዮጵያ ከዚህ በተጨማሪ ከአሜሪካ ጋር የንግድ ግንኙነቷን ለማጠናከር ትፈልጋለች። የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ በሳምንቱ መጨረሻ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ጋር ለመወያየት ወደ ዋሽንግተን ዲሲ ከሌሎች የአፍሪካ ሚኒስትሮችም እንደዚሁም መጥተው ነበር። ቃል አቀባያቸው አቶ መለስ አለምን ለስቱዲዮ ውይይት ጋብዘናቸው ነበር።
ስብሰባ በሶስት ዋና አጀንዳዎች ላይ ነው ሲነጋገር የነበረው። አንደኛው የንግድ ኢንቨስትመንትን መስፋፋት፣ በዛውም በአፍሪካና አሜሪካ መካከል ያለውን የኢኮኖሚ ግንኙነት ማጠናከር የሚል ነው። ሁለተኛው የአሸባሪነትንና ጽንፈኝነትን እንዴት በጋራ መዋጋት ይቻላል፣ አገሮች እነዚህን ማህበራዊ ሰንኮፎች ከመዋጋት አንጻር ምን ሰርተዋል፣ ማን ከሌላው ምን መማር ይችላል በሚሉ ጉዳዮች ላይ የመከረ ነው። ሶስተኛው የዲሞክራሲና መልካም አስተዳደር ጉዳይ፣ የሰብአዊ መብት ጉዳይ በዋነኛነት የሰብአዊ መብትና የመልካም አስተዳደር ጉዳይ የተነሳበት ነው።
የኢትዮጵያ ሰራዊት በሶማሌ ውስጥ በቅርቡ ገብቶ ወጥቷል የሚሉ ዜናዎች ሲሰሙ ነበረ። ምን ያህል ሰራዊት ነው ሶማሌ ውስጥ ያላቸው?
ከአራት ሺህ የሚበልጥ ኢትዮጵያ ወታደሮች የአፍሪካ ህብረት ሰላም አስከባሪ ኃይል አካል ሆነው ዞን 3 እና 4 ዘርፍ እዛ አካባቢ ይገኛሉ። ትልቅ ስራ እየሰሩ ያሉ ናቸው። ወደዛ ገቡ የሚለው አይደለም ዜና መሆን የነበረበት። ሲጀመር አልገቡም፣ መደበኛ የሆነ እንቅስቃሴ ነው።
ምን ማለት ነው መደበኛ እንቅስቃሴ?
እንግዲህ ከአራት ሺህ በላይ የኢትዮጵያ ሰላም አስከባሪ ኃይል ሶማሊያ ውስጥ አለ እና ያ ሰላም አስከባሪ ኃይል ይወጣል ይገባል፣ ከዚያ የዘለለ እንቅስቃሴ የለውም። ትልቅ ዜና መሆን የነበረበት ሞቃዲሾ ውስጥ የአሸባሪነት ጥቃት ከተፈጸመ በኋላ ይህንን ጥቃት ካወገዙና ከኮነኑ ሀገሮች ውስጥ ኢትዮጵያ የመጀመሪያው ናት። በዛ ብቻ አልተገታችም። 7 ቶን የሚደርስ የሕክምና መድኃኒት ወደ ሶማሊያ ልከናል። ከዛ በተጨማሪም ለዚሁ ድጋፍ የሚረዱ 4 የሕክምና ባለሙያዎች አሰማርተናል።
በውጭ ጉዳይ እንግዲህ ፖሊሲ በምታደርጉት በተለይ በጸጥታ ዙሪያ በምታደርጉት ግንኙነት የኢትዮጵያ የራሷ ጸጥታ እንደሚያሳስባቸው የውጭ ዲፕሎማቶች፣ ኤምባሲዎች መግለጫ ያወጣሉ። በተለይ የኢትዮጵያ መንግስት የብዙሀንን ድምጽ እንዲሰማ የሚሰማበት መድረክ እንዲዳብር የፖለቲካ ምህዳሩን እንዲያሰፋ ይጠይቃሉ፣ ይመክራሉ። በውጭ በምትሄዱበትም ጊዜ በእርግጠኝነት ስለ ጸጥታ፣ ስለ አካባቢ ጸጥታ ስታወሩ ስለ ራሳችሁ ሀገር ጸጥታ እንዴት ነው ብለው የሚጠይቋችሁ ሁኔታ አለ። የሚያነሷቸው ጥያቄዎች ምንድን ናቸው? እናንተስ በዚህ ረገድ የሀገር ውስጥ ደህንነታችሁ እንደዚሁም ደግሞ የሀገር ውስጥ ደህንነታችሁ ከውጭ ከሌሎች ሀገር ደህንነት ጋር የተሳሰረ ስለሆነ ምንድን ነው የሚነሱት ጥያቄዎች? እናንተስ እያደረጋችሁት ያለው ምንድን ነው?
የግጭቶች አንደኛው ባህሪ በአንድ ቦታ የማይወሰኑ መሆናቸው ነው። ደቡብ ሱዳን ውስጥ ያለ ችግር ኢትዮጵያን ይጎዳል፣ በተግባር ታይቷል። በትንሹ የሙርሌ ችግር ሶማሊያ ላይ ያለ ሰላምና መረጋጋት ኢትዮጵያ ላይ ተጽዕኖ አለው። በተመሳሳይ ኢትዮጵያ ውስጥ ያለ የሰላምና መረጋጋት እጦት ሌሎቹንም አገሮች እንደሚጎዳ ይታወቃል፣ ይጠበቃል። ኢትዮጵያ ከ100 ሚሊዮን በላይ ሕዝብ ያላት አገር ናት። በአፍሪካ ቀንድ ካሉ አገሮች ትልቁ ኢኮኖሚ ያላት አገር ናት። ከብዙዎቹ አካባቢው አገሮች በተነጻጻሪነት የተሻለ የሰላም ሁኔታ ያላት አገር ናት። ይሄ ሰላም ሲታወቅ ዳፋው ለሌሎችም እንደሚተርፍ መገመት ይቻላል። ስለዚህ ወዳጆቻችንና አጋሮቻችን ኢትዮጵያ ውስጥ ያለ የሰላምና መረጋጋት እጦት ቢያሳስባቸው ምንም ሊደንቀን አይገባም፣ ተገቢም ነው። ወዳጆቻችን እንደዚህ አይነት ሐሳብ ቢኖራቸው ሊገርም የሚገባል። ትልቁ ነገር ግን ምንድነው? ከዚህ ፊት እንደገጠሙን ሌሎች ተግዳሮቶች የሚታለፍ ምን ሻገረው ችግር እንደሆነ ስለሚረዱ ብዙም ስጋት አይገባቸውም። ከዛ ውጭ መንግስት የተለያዩ የፖለቲካ ኃይሎችን ለማቅረብ ምህዳሩን ለማስፋት የሚያደርገውን ጥረት ያደንቃሉ። በሚቻለው መጠን ሁሉ የመደገፍ ፍላጎት እንዳላቸው ይገልጻሉ።
የፖለቲካ ምህዳሩን ስለማስፋት እናወራ፣ ምርጫም እየመጣ ነው። የሀገር ውስጥ ጉዳይ ቢሆንም ግን ከውጭ ጉዳይ ፖሊሲ ጋር ተያይዘው የሚነሱ የዩናይትድ ስቴትስ መንግስት በየጊዜው የሚያወጣቸው መግለጫዎች ላይ የሚንጸባረቁ ጉዳዮች ናቸው። የአውሮፓ ህብረትም እንደዚሁ ብዙ አጋሮቻችሁ ተመሳሳይ ጥያቄዎችን ነው የሚያነሱላችሁ። መንግስታችሁ በፓርላማ 100% ነው መቀመጫውን ተቆጣጥሮ የሚገኘው። የተቃዋሚ ፓርቲዎችም ይሄንን የምትሉትን ውይይት እየረገጡ እየወጡ ያሉበት፣ አብይ የሚባሉት እየረገጡ እየወጡ ያሉበትና የማይሳተፉበት ነው። ምን ፋይዳ ይኖረዋል? ምን አይነት አዲስ አቅጣጫ ይኖረዋል? በሀገር ውስጥ ያላችሁ ፖለቲካ አጠቃላይ ሀገሪቱን በብዙሃን ድምጽ ለመምራት በምታደርጉት ጥረት
እንግዲህ የገዢው ፓርቲና በተቃዋሚ ፓርቲዎች መካከል ውይይት ተካሂዷል። ከሞላ ጎደል በምርጫ ህጉ ላይ፣ በምርጫ ቦርድ አሰራር ላይ ሲካሄድ የነበረ ውይይት ነበር። ስኬታማ ነው። ይሄ በኢትዮጵያ የፖለቲካ ምህዳሩን ለማስፋት አዎንታዊ አስተዋጽኦ ያደርጋል። ዞሮ ዞሮ ይህንን የምመዝነው ለውጭ ግንኙነታችን ካለው ጠቀሜታ አንጻር ነው። የኢትዮጵያ ውጭ ግንኙነት እና ሀገራዊ ደህንነት ፖሊሲ ላይ በግልጽ እንደተቀመጠው የውጭ ጉዳይ ፖሊሲያችን መነሻ ከውስጥ ወደ ውጭ የሚመለከት ነው። ውስጣዊ ጥንካሬያችን በጣም አስፈላጊ ነው። በውጭ የሚኖርህ የዲፕሎማሲ ጥንካሬ የሚመዘነው በሀገር ውስጥ ባለ ጥንካሬ ነው። ስለዚህ ለዛ ካለው አስተዋጽኦ አንጻር ብቻ ሳይሆን ለዚህ ለወቅቱ የሚመጥን ተግባርም ስለሆነ እየተሰራ ያለ ነው። ዝርዝሩን የሚመለከታቸውን ወገኖች መጠየቅ ያስፈልጋል።
አቶ መለስን በተለያዩ የውጭ ጉዳይ ፖሊሲ ዙሪያ አነጋግረናቸዋል። የዴሞክራሲና ሰብአዊ መብት ግንባታ ዙሪያ በነገው ዝግጅት በተለይ የውጭ ግንኙነት ላይ የሚያሳድሩትን ጫና ያብራሩልናል። ለዛሬ ለሰጡን ማብራሪያ አመሰግናለሁ።
Hello Jirjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diridabe, hello Shimil. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
የተከታተላችሁ ትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፈው። የሴቶችና ህጻናት ጉዳይ ሚኒስቴር የኢትዮጵያ ህጻናት መብታቸውና ደህንነታቸው ተጠብቆ እንዲያድጉ እየሰራ መሆኑን አስታወቀ። ዛሬ በተከበረው የዓለም የህጻናት ቀን ላይ ህጻናት ችግሮቻቸውን ለመፍታት የተለያየ ዘዴዎችን መጠቀም እንደሚቻል አስረዱ። ዩኒሴፍ በኢትዮጵያ የ65 ዓመት ቆይታም ተወስቷል። መለስካቸው አማሃ ስርስሩን ይዟል።
በተባበሩት መንግስታት ድርጅት የስብሰባ ማዕከል ነበር የዓለም የሕፃናት ቀን ዛሬ የተከበረው። የበዓሉን ሥነ ሥርዓት በመድረክ ከማስተናበር አንስቶ አብዛኛውን ክንውን የመሩት ሕፃናት ናቸው። በሕፃናት ጥበቃ፣ በሕፃናት ጤናና አመጋገብ፣ በሕፃናት የውሃና የንጽሕና አጠባበቅ፣ በሕፃናት ትምህርት፣ በሕፃናት ጉልበት ብዝበዛ፣ ፍትሕ ለሕፃናት፣ ምቹ ስፍራዎችን ለሕፃናት ማዘጋጀትንና በመሳሰሉ ዘርፎች ሁሉ የእውኑን ሚኒስትሮችን በመመሰል እናደርገዋለን ያሉትን ሕፃናቱ ዘርዝረዋል። ሁሉም የየዘርፋቸውን ሚኒስትር በመመሰል የእውኑን ዓለም የሴቶችና ሕፃናት ሚኒስቴር መስሪያ ቤታቸውን የወክሉት ግን ወይዘሮ ደሚቱ ሀምቢሳ ናቸው። ወይዘሮ ደሚቱ እንዳሉት መስሪያ ቤታቸው በሕገ መንግሥቱ የሰፈረውንና የሕፃናትን መብት የተከለውን ድንጋጌ መሠረት በማድረግ የሕፃናት ፖሊሲ በመቅረጽ ልዩ ልዩ ተግባራትን እያከናወነ ነው ብለዋል።
በዚህም የኢትዮጵያ ሕፃናት መብታቸውና ደህንነታቸው ተጠብቆ እንዲያድጉ ምቹ ሁኔታን የፈጠረ ሲሆን በተለይ ለችግር የተጋለጡ ሕፃናት መብትና ደህንነት እንዲጠበቅ ትኩረት በመስጠት እየተንቀሳቀሰ ነው። ለምሳሌ ያህል ከተለያዩ ባለድርሻ አካላትና አጋር ድርጅቶች ጋር በመተባበር ከወላጆቻቸው በመለየት በጎዳና ላይ የሚኖሩና በጎዳና ስራ ላይ የተሰማሩ ህጻናትን በመለየትና የስነ ልቦናና የክህሎት ስልጠና በመስጠት ከወላጆቻቸውና ከህብረተሰቡ ጋር የማቀላቀልና የማዋሃድ ስራዎች እየተሰሩ ይገኛሉ።
ሌላው በዚህ ክብረ በዓል ላይ ከተገኙት የመንግስት ባለስልጣናት መካከል የጤና ጥበቃ ሚኒስትር ዴታ ዶክተር ከበደ ወርቁ አንዱ ነበሩ። እርሳቸውም ቀደም ሲል በህፃናት ሚኒስትሮቹ ህፃናቱ ራሳቸውን ሻዶ ሚኒስትርስ ብለው ሰይመዋል። በየዘርፎቻቸው ያደረጓቸው ንግግሮች በአድናቆት አስተውሰው የጎዳና ተዳዳሪ ህፃናትን ችግር ለማስወገድ ምን ዘዴ አላቸው ሲሉ ጥያቄ ሰንዝረው ነበር። አንዱን ሚኒስትር የተመሰለው ህፃን የሚከተለውን መልስ ሰጠ።
ሁሉም ህብረተሰብ መማርና ለውጥ ማምጣት አለበት። እንዲሁም ደግሞ ለህብረተሰቡ ልዩ ትኩረት ለህፃናትን ልዩ ትኩረት መስጠት፣ ህፃናት ጎዳና ላይ ወጥተው የሚደርስባቸውን ችግሮች ሙሉ ለሙሉ ማሳየት፣ እንዲሁም ደግሞ እኔም እንደ ፍትህ ሚኒስትርነቴ ይህንን ችግሮች የሚደርሱባቸው ወይም ደግሞ ጎዳና ላይ ሆነው የሚደፈሩ ህጻናቶችን እንዲሁም በየሰፈሩም በየቦታውም ሆነው ለችግር የተጋለጡ ህጻናቶችን ሙሉ ታርጌታችን አድርገን በህጻናት ላይ ከሰራን ምንም አይነት የጎዳና ተዳዳሪን በሀገራችንም በዓለማችንም አናይም ብዬ አስባለሁ። መሰረቱ ብለን የምናስበው ድህነት ነው። ድህነትን ደግሞ ለመቅረፍ ሙሉ ለሙሉ ትምህርት ሙሉ ለሙሉ ሀብታም ማድረግ ስለሚችል ትምህርታችንን ወይም ደግሞ ለህብረተሰቡ ያለን ግንዛቤ ከጨመረ ምንም አይነት ሰው በሀገራችንም ሆነ በዓለማችን ላይ አናይም ብዬ አስባለሁ። አመሰግናለሁ።
ሌላውን ሚኒስትር የተመሰለችው ህፃን ደግሞ ሌላም ዘዴ አላለች።
በኢኮኖሚ የሚሆን በሌላም ነገር በጣም ያደጉ ሀገራትን ተሞክሮች ብንወስድ እነሱ ሀገር ጉዲፈቻ፣ የሀገር ውስጥ ጉዲፈቻ፣ የአደራ ቤተሰብ እና ሌሎች አማራጭ ነገሮችን ይጠቀማሉ። ለምን ኢትዮጵያ ውስጥ ይሄ ነገር ለምን አይመጣም? እያንዳንዳችን እኮ ኢኮኖሚካሊ ትንሽ የተሻለ አቅም ካለን አንድ ልጅ ከራሳችን ውጪ አንድ ልጅ ጨምረን የማሳደግ አቅም አለን። ስለዚህ ሁልጊዜ ወደ ውጪ መላክ ብቻ አይደለም፣ አንድ ችግረኛ ህፃን ሲመጣ ወደ ውጪ መላክ ወይም ደግሞ ሌላ እርዳታ መፈለግ ብቻ አይደለም። የሀገሪቱ ህዝቦች ለሀገሪቱ ህፃናት መቆም ይችላሉ፣ እኛም ደግሞ እንችላለን። ስለዚህ እንደ አማራጭ አሁን ላይ ሴቶችና ህጻናትም ሌሎች አጋር ድርጅቶችም እያመጧቸው ሀሳቦች አሉ። የሀገር ውስጥ ጉዲፈቻ አለ፣ የአደራ ቤተሰብ አለ፣ ሌሎች አማራጭ ነገሮች አሉ። ስለዚህ ወደ ውጭ መላክ ብቻ ሳይሆን እኛም ዊሊንግነሱ ኑሮን እኛ ጋር አምጥተን እንደ ራሳችን እንደ እህት እንደ ወንድማችን እንደ ልጆቻችን አይተን ብናሳድጋቸው ይሄ ራሱ አንድ ትልቅ ነገር ነው፣ የጎዳና ተዳዳሪነትን ለማጥፋት። ይህንንም እንደ መልስ ብታዩት ብዬ ነው። አመሰግናለሁ።
በዚህ መድረክ ላይ ከተነሱት ችግሮች አንዱ በህጻናት ላይ የሚፈጸመው የጉልበት ብዝበዛ ነው። አንድ የዩኒሴፍ ማስረጃ እንደሚያመለክተው ከሆነ ከአምስት እስከ 14 ዓመት ዕድሜ ካላቸው ኢትዮጵያውያን ህጻናት 27% የሚሆኑት የጉልበት ብዝበዛ ይፈጸምባቸዋል። በዚህ ክብረ በዓል ላይ ለመሳተፍ ከአማራ ክልል የመጣ ልጅ እንዲህ ይላል።
በእኛ ወረዳ ደራ ወረዳ ላይ 36 ቀበሌዎች አሉ። ከ36ቱ ቀበሌዎች ወርልድ ቪዥን ኢትዮጵያ 6ቱ ቀበሌዎች ብቻ ላይ እየሰራ ይገኛል። ከ6ቱ ቀበሌዎች ደግሞ እኔንም ጨምሮ 200 የጉልበት ብዝበዛ ላይ ያሉ ወጣቶችን አቅፎ ይገኛል። 30 ቀበሌዎች ላይ ምንም አይነት እንቅስቃሴ ድጋፍ የለም። ብዙ ወጣቶች ህጻናት ግን እድሜያቸው ከ13 እስከ 18 ያሉ የተለያዩ ከባድና ይህ ነው የማይባል የጉልበት ብዝበዛዎች እያስተናገዱ ይገኛሉ።
በዚህ ስነ ስርዓት ላይ ዩኒሴፍ ማለትም በተባበሩት መንግስታት ድርጅት የህጻናት መርጃ ድርጅት በኢትዮጵያ ያሳለፋቸውን 65 ዓመታት ወደ ኋላ መለስ ብሎ አስታውሷል። በኢትዮጵያ የዩኒሴፍ ተወካይ ሚስስ ጂሊያ ሜልሶፕ ዋና ዋና ስኬቶች ያሏቸውና ተግዳሮቶችን ዘርዝረዋል። በኢትዮጵያ ከ18 ዓመት ዕድሜ በታች የሚገኙ ሕፃናት ቁጥር ከሀገሪቱ የሕዝብ ቁጥር 48% እንደሚሸፍኑ መረጃዎች ይጠቁማሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ይህንን የህጻናት ቀን በማመልከት በተባበሩት መንግስታት በተለያዩ ጊዜያት የህጻናት መብቶች የሚያስከብሩ ህጎች ተደንግገዋል። ቀጣዩ ዘገባችን እዛ ላይ ነው የሚሆነው። ቀኑን አስመልክቶ በኢትዮጵያ በጎዳና ላይ የሚኖሩና የጉልበት ብዝበዛ የሚገጥማቸውን ህጻናት በተመለከተ በአዲስ አበባ ዩኒቨርሲቲ የማህበረሰብ ጥናት ፕሮፌሰር የሆኑትን ዶክተር የራስ ወርቅ አድማሱን አነጋግሬያቸው ነበር።
በሀገራችን 10 ሺዎች በመቶ ሺዎች የሚቆጠሩ ህጻናት መንገድ ላይ አሉ። እነኚህ መንገድ ላይ ያሉ ህጻናት የተለያየ ሁኔታ ላይ ያሉ ናቸው። በድህነት በሚኖሩ ቤተሰቦች ውስጥ ያሉ ልጆችም አሉ። እንደዚሁ በምግብ፣ በአልባሳት፣ በትምህርት እጦት እና እንደዚህ ባለው የሚሰቃዩ አሉ። መንገድ ላይ ያሉ መንገድ ላይ የወጡ ግን የነሱ ሁኔታ ቀላል አይደለም። ሁልጊዜ ለአደጋ እና ደግሞ ለወንጀል ተጋላጭ ሆኖ መኖር ቀላል ነገር አይደለም። ሞደርን ስሌቨሪ ዘመናዊ ባርነት የሚባለው በአሁኑ ጊዜ ብዙ እየተነገረ ነው። በአሁኑ ጊዜ እርግጥ በአዲስ አበባ በአይን የሚታየው ከወላጆቻቸው ጋር በልመና ተሰማርተው ጎዳና ላይ የወጡትና በወላጆቻቸው ወይም ደግሞ ወላጆች ነን ባዮች በሆኑ በሚያስመስሉ ሰዎች ተይዘው ጎዳና ላይ ወጥተው ስቃያቸውን የሚያዩት ልጆች ብቻ ሳይሆኑ በአሁኑ ጊዜ በጣም እየተበራከተ የመጣው ከክፍለ ሀገር የመጡ እና እንደውም በቡድን በቡድን የመጡ ይመስላሉ። የመንደሮች መልሶ ማልማት ፕሮግራም የተነሳ በፈረሱ የቀድሞ መንደሮች ውስጥ ባሉ የተራረፉ የቤት ትርፍራፊዎች እንበላቸው እዛ ውስጥ በማደር ከዛ ወጥተው ደግሞ በልዩ ልዩ መንገድ በመሰማራት የዕለት ጉርሳቸውን ለማግኘት የሚሞክሩት በጣም በርካታ እየሆኑ መጥተዋል። እነኚህ እንግዲህ እድሜያቸውም ከህጻናት ለማለት በጣም ያስቸግራል። 10 ዓመት 12 ዓመት በመሳሰለ ሁሉ የሚገኙ ናቸው። አንዳንዶቹም እድሜያቸው በዛም ላይ የዘለለ ነው። እነኚህ እንግዲህ ለጊዜው ከገጠር በመምጣታቸው የከተማውን የመንገድ የጎዳና ላይ ትርምሱን እና የመሳሰለውን እና ከዛም የሚገኘውን ደግሞ ጊዜያዊ ጥቅም በወንጀል ስራም ሆነ በልመናም እነኚህ ራሳቸው ለመከራ የተጋለጡ ናቸው ማለት ነው። ራሱ የወንጀልን ሰለባዎች ጭምር የሆኑ ናቸው።
የህጻናት ጉልበት ብዝበዛ ማለት ህጻናት ከወላጆቻቸው በተለይም ከገጠራማው አካባቢ በትምህርት ሰበብ ወይም የተሻለ ኑሮ ወደ ከተማ መጥተው ብዙ ከአቅማቸው በላይ የሆነ ስራዎች ላይ ይሰማራሉ እና ያንንስ በተመለከተ የሚሉኝ ነገር አለ ወይ? ችግሩንስ እንዴት ነው ቀርፍ ምን
እንግዲህ? አዎ፣ እነኚህ እንደውም ጎዳና ላይ የወጡት አይደሉም። ለምሳሌ ከአንዳንድ አካባቢ መጥተው በሽመና ስራ ወይም ደግሞ በልብስ ስፌት አዝራር በመትከል በመሳሰለው አይነት ልጆች ሊሰሩት በሚችሉት አይነት ስራ ላይ ከገጠርም መጥተው ሰዎች አምጥተዋቸው በዝምድና መልክ እና በመሳሰለው ይህንን የሚያሰሯቸው ልጆች እንዳሉ አንዳንድ በዚህ አካባቢ ጥናት ያደረጉ አሳይተዋል። በአንዳንድ ጠባብ ቦታዎች ታጉረው የጉልበት ስራ እንዲሰሩ የሚደረጉ አሉ። አሁን እንግዲህ እነዚህ ልክ ዘመናዊ ባርነት የተባለው የሚመለከታቸው አይነት ናቸው። የሚያሰጧቸው ዘመድ ዘንድ ብለው ያመጧቸው ይሆናል አንዳንድ ጊዜ። አንዳንድ ጊዜ ደግሞ በአደራን የተላኩ ይሆናሉ። አንዳንድ ጊዜ ደግሞ እንደዚሁ በማታለል የተጠለፉ ሊሆኑ ይችላሉ። ግን እንደ ጎዳናዎቹ አይታዩም። ስለዚህ ቁጥራቸውንም ይሄ ነው ለማለት የሚያስቸግር ነው።
እነዚህን ችግሮች በምን መልኩ መቅረፍ ይቻላል ብለው ያስባሉ?
ለምሳሌ በልጆቹ ላይ እንደዚህ አይነት በደል የሚፈጽሙትን ወይም ደግሞ አስከፊ የሆነ የጉልበት ስራ የሚያሰሩ ዘመዶች ወላጆችን አስተሳሰብ ግንዛቤ በማስጨበጥ መቀየር የሚለው ብዙም አይታየኝም። ይሄ በጎን ሊሰራ ይችላል። ማስተማርን፣ ልጆችን፣ ወላጆችን፣ ጠቅላላ ህብረተሰቡም፣ ፖሊሶችም፣ ህግ አካላትም እንዲያውቁ እና አይናቸው ተከፍቶ እንደዚህ አይነት ነገሮችን ቶሎ እንዲያውቁ እንዲያው ለማድረግ ግንዛቤ ማስጨበጥ ጥሩ ነው። ነገር ግን ከሁሉ በላይ እኔ የሚታየ ህግ መኖር አለበት። እናስተምርሻለን፣ እንረዳሻለን ተብለው የመጡ በልዩ ልዩ መንገድ ገብተው እዚህ መከራቸውን የሚያዩ ናቸው። አሰሪው እንደፈለገ የሚያዛቸው ናቸው። 24 ሰዓት 7 ቀን በሳምንት በተጠንቀቅ የሚኖሩ ናቸው። እንደ ሰው ለራሳቸው ንጽህና፣ ለራሳቸው እረፍት፣ ለራሳቸው መጸዳጃ እንኳ የተባለ ጊዜ የላቸው። በኢትዮጵያ ሕግ ውስጥ ያለ እነሱን የሚመለከት የቤት ሰራተኛ ነው። ወንድም ሴትም የሚመለከት አንድ ብቻ ነው ያለው ሕግ። ይኸውም የሚለው ምንድን ነው? የታመመ እንደሆነ የማሳከም ኃላፊነት አለበት ነው የሚለው ሀሳብ። ሌላ ነገር የለም። የእነሱን መብት የሚያስከብር የሕግና የደንብ ስርዓት እንዲፈጠር ለምን አትተውቱም? ለምን አድቮኬት አታረጉም? በምልበት ጊዜ የምሰማው መልስ ምንድን ነው? እንደውም አንዳንዱ የሚለው እንደዚህ አይነት ህግ ከመጣ ሰው እነኝህን ልጆች አይቀጥርምና ስራ ታደርጓቸዋላችሁ።
ህጻናትን መቅጠር ቀጥሮ ማሰራት ይፈቀዳል እንዴ? በኢትዮጵያ
የሚከለክል ህግ የለም። ይህ ማለት ተፈጻሚ የሆነ የሚከለክል ህግ፣ ለምሳሌ የሰባት አመት እየረዳኋት ነው አስጠግቻት ነው ይላል። እና ያለን እኮ በየቤቱ ማንኛውም አይነት ልጆች ህጋዊ በሆነ መንገድ እኮ ቀጠራ የለም የቤት ሰራተኛ። ስለዚህ ህግ አያውቃቸውም። በሀገራችን አባባል ለወግ ለማዕረግ የሚያበቁ ሰዎች የሉም ማለት አይደለም። ነገር ግን ይሄ በህግ የተደነገገ አይደለም፣ እንደ ችሮታ የሚሰጥ ነው በአንዳንድ ሰዎች። እንደዚህ ያሉ ሰዎች በሌሉበት ሁኔታ አሰሪው የዚህ አይነት ዝንባሌ በሌለው ጊዜ የልጆች ሁኔታ እንግዲህ በጣም አስቸጋሪና የከፋ ይሆናል ማለት ነው።
እሺ፣ በጣም ነው የማመሰግነው ዶክተር የራስ ወርቅ።
እኔም አመሰግናለሁ።
የዛሬው ጋቢና ቪኦኤ ጉዟችን በዚሁ ወደ መጠናቀቁ ነው። ሄኖክ፣
አዎ፣ ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን አድርሱን፣ ለአየር እናበቃለን። ሃሽታግ ጋቢና ቪኦኤን በመጠቀም በትዊተርም በፌስቡክም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ መስታወት አድራጋውና
ሄኖክ ሰማእግዜር ነን። ዝግጅታችን በቴክኒክ ያቀነባበረው ሞክቢል ያበረው ነው። ጉዟችሁ የሰመረ ይሁን እያል እንሰናበታለን።
መልካም ምሽት።
Yet I too damn ጀግንነት ወርሰናል ሁሉም ነው ሳንደርስ